የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ባለፈው አርብና ቅዳሜ ለጥያቄው መልስ ዝግጅታችን ለብርካታ የአድማጮች ጥያቄዎች መልስ ሰጥተዋል። ለምሽቱም የዝግጅቱን የመጨረሻ ክፍል ይዘናል። በአድማጮች ጥያቄ ነው የሚጀምረው።
እንደምሰነበታችሁ እንደምናላችሁ ቪዲዮዎች ግንቦት ሰባት አመራሮች አሁን በቅርቡ ወደ ኢትዮጵያ እንመለሳለን ብለው ነበርና መልካም ሆኖ ሳለ ሁሉም ነገር እርቁ መውረዱ ጥሩ ሆኖ ሳለ ነገር ግን ወደ ኢትዮጵያ ተመልሰው በመጫ ውስጥ ለመሳተፍም በኢትዮጵያ ፖለቲካ ውስጥ ለመሳተፍም አንድ ህገ መንግስታዊ ገደብ ይኖርባቸዋል። ያም ህገ መንግስታዊ ገደቡ ምንድነው? የኢትዮጵያ ዜግነት የሌላቸው ሰዎች በኢትዮጵያ ምርጫ ውስጥም ይሁን በኢትዮጵያ ፖለቲካ ውስጥ ተሳትፎ ሊያደርጉ አይችሉም። ስለዚህ ይህንን በምን አይነት መልኩ ነው የሚያጣጥሙት? እንዴት በምን አይነት መልኩ ነው ውስጥ ገብተው በፖለቲካ ውስጥ ተሳትፎ በምርጫ ውስጥ ተሳትፎ የሚኖራቸው? ወይስ ለነሱ የተለየ ህግ ይሰራል ወይ? በተለየ መልኩ ይስተናገዳሉ ወይ የሚለውን ነገር እንላለሁ። ሽመልስ ባላለው ከኦሪገን
ትንሽ ነገር እንደው ለማሳየት ያህል ምን እንግሊዝ ሀገር መኖር ከጀመርኩኝ ወደ 40 አመት ቀደም አልፎኛል ያለው እና በ13ኛው አመት ነው ወደ ኢትዮጵያ ያደግ ስልጣን ሲይዝ ሄድኩት። እንግሊዝ ሀገር ግን በሶስት አመት ውስጥ ነው ፓስፖርት ማውጣት ይቻል የነበረው የእንግሊዝ ዜግነት። ደርግ ወድቆ የገሬ እስከምገባ ድረስ በስደተኛ የገሬን የኢትዮጵያ ዜግነቴን አልሰጥም አሳልፌ በሚል በተጨባጭ የሆነ ምክንያት ላይ ተመስርቼ አላደረኩትም ነበር። ከዛም በኋላ ከኢትዮጵያ እንደገና ወደ እንግሊዝ ሀገር ስመለስ የኢትዮጵያ ፓስፖርት ይዤ ነው ለረጅም ጊዜ የቆየሁት። ግን 97 ምርጫ በኋላ ግን ኢትዮጵያ ኤምባሲ ሄዶ ፓስፖርት ማሳደስ የሚችልበት እድል ስላልነበረ ኢቭን ጨካኝ እና አረመኔ ነው ብዬ በማስበው የደርግ ዘመን እንኳን አድርገው የማላውቀውን ነገር የመጓጓዣ ያዋሰረን ሰነድ ስላጣው በወያኔ ዘመን የዚህ ዜጋ የሆንኩበትን በደል የተፈጸመብኝ እንደው እየደረሰብን ያለው በደል ምን እንደሚመስል በዚህ በዜግነት ጉዳይ ላይ ነው። አስፈላጊ ሆኖ ከተገኘ መልሶ የእንግሊዝ ፓስፖርትን መስጠት ይቻላል። በዛ አስፈላጊ መልዬ ካሰብኩኝ የኢትዮጵያ መንግስትም በተደጋጋሚ ይህንን የመሰሉ ጉዳዮች ከተለያዩ ሰዎች ቀርበውለታል። በሚሊዮን የሚቆጠር ሰው በፖለቲካ ምክንያት በበደል በግፍ ምክንያት አገሩን ለቆ ወጥቷል። ለተከታታይ መንግስታት እንደገናም ደግሞ በህይወትም ምክንያት አገሩን ለቆ ወጥቷል። የህዝብ ዶክተር አብይ እንዳለው ከኢትዮጵያ ይወጣ ከውስጡ ኢትዮጵያዊነቱ ፈጽሞ ሊወጣ አልቻለም። በዚህ አይነት መንገድ ወጥቶ አንደኛ ሁለተኛ ትውልድ እያለ ዜግነቱን ቆይሮ ቀይሮ የሚኖረውን ህዝብ የሁለት አገር ዜግነት መስጠቱ ከሀገሩ ጋር የበለጠ እንዲተሳሰርና እንዲዋሃድ የማድረግ እርምጃ ለሀገሪቷ የሚጠቅማት ነው የሚል ድሮ ነው ይህንን አይነት አመለካከት የሚሳሰራቸው የነበረው። በዚህ አይነት መንገድም ሊቃለል የሚችል ይሆናል ያለው በጣም የሚጠቅማት ነገር ነው የሚል እምነት አለኝ። ሁለተኛ ነገር ስንት ትልልቅ ሀገሮች ስንት ሀብትና ስልጣኔ ላይ የደረሱ ራሳቸውን አንቱ የተባሉ ሀገሮች የሁለት ሀገር ዜግነት ሲፈቅዱ በከፍተኛ ደረጃ ከሀገሪቷ ጋር የተቆራኘ ዳያስፖራ ያላት ኢትዮጵያ ምስኪን ሀገር በምን ተቆራርታ የሌላ ሀገር ዜግነት ካለው ኢትዮጵያ ዜግነት አልፈቅድም እንደምትል ምክንያቱ ምን ሊሆን እንደሚችል አይገባኝም። ስለዚህ እናያለን ወደፊት ምን እንደሚሆን ማለት ነው።
አንድ ሌላ ተጨማሪ የመጨረሻ ጥያቄ አለ ላሰማሁት።
ኦኬ። የኔ ጥያቄ ወደ ሀገር ከገባችሁ በኋላ የምትወዳደሩባቸው ክፍለ ሀገራት ወይም ክልሎች የትኞቹ ናቸው? በሁሉም ክልል ሊወዳደሩ የሚችሉና መቀመጫ ለመያዝ የሚችሉ ሰዎች አሏችሁ ሆይ ወይስ በተወሰኑ ክልሎች ብቻ ነው የምትወዳደሩት? በተለይ በትግራይ ክልል በሚባለው በዛ አካባቢ ሊወዳደሩ የሚችሉ የትግራይ ተወላጆች ልጆች አባላት አሏችሁ ሆይ?
እንግዲህ ምርጫው ጋር በተያያዘ ነው። ምርጫው ውስጥ ከገባችሁ የት የት ነው አገር አቀፍ ነው የምትወዳደሩት ወይስ የተወሰነ የኢትዮጵያ አካባቢ ነው የሚል ነው።
አገር አቀፍ ድርጅት ሲባል በማንኛውም የትኛውም በሀገሪቷ ክፍሎች በሙሉ ውድድር የሚደረግባቸው ወረዳዎች በሙሉ ተወዳዳሪዎች አስቀምጬ ፎካከራለሁ ብሎ ነው የሚያስበው። እንደ አገር አቀፍ ድርጅት እኛም ያን አይነት አመለካከት ነው ያለን። አሁን ባለንበት ሁኔታ በሁሉም የሀገሪቷ ክልሎች ውስጥ እድል ቢያገኝ በአሸናፊነት እንዲወጡ አድርጎ ድምፅ ይሰጣቸዋል የሚባሉ ሰዎች አላቸው ለሚባለው ጥያቄ ብዙ ቦታዎች ላይ በጣም ብዙ ስራ እንደሚቀረን ነው። አላማችን በሁሉም በየትኛውም አንድ ቦታ ሳይቀር በዚህ አይነት መንገድ ይህን ሀገር አቀፍ የሆነ ድርጅት ወክለው የሚወዳደሩ ሰዎችን በእነዚህ ሁሉ ወረዳዎች የማፍራት ደጋፊዎች ተመራጭ ብቻ ሳይሆን እነዚህ ተመራጮች ሊደግፍ የሚችል ሰፊ አባላት ከመጭት እንዲኖር የማድረግ ስራ መስራት እንዳለብን እናቃለን። ያንን መፍጠር ነው የኛ የድርጅት ፕሮግራም። ይሄ ሁሉንም ይመለከታል፣ ትግራይንም ይመለከታል። ያለው ትግራይ ውስጥ ያለ የተወሳሰበ ሁኔታ አለ። ነገር ግን ሀገር አቀፍ ፓርቲ እንሆናለን ካልን ሪሊ በኢትዮጵያ ውስጥ በዜግነት ላይ የተመሰረተ ፖለቲካ ለትግራይም ህዝብ ይጠቅማል። የትግራይ ህዝብም ሌሎች ቦታ ላይ የኢትዮጵያ ህዝብ የተጎናጸፋቸውን የመናገር የመጻፍ በነጻነት ሚዲያውን የማዳመጥ የመሳሰሉትን በህግ ፊት እኩል የመሆን መብቶችን ይገባዋል ብለው የሚያምኑ ሰዎች ይኖራሉ። ለእንዲህ አይነቱ ሀገር አቀፍ ፓርቲ ሀገራዊ የሆነ የፖለቲካ አደረጃጀት ዘር ላይ ከተመሰረተ ነገር የተሻለ ይሆናል ብለው የሚያስቡ በርካታ ሰዎች ይኖራሉ ብለን ነው የምናስበው። በዘር ላይ የተመሰረተው ነገር ወስዶ የት እንዳስገባቸው የትግራይ ህዝብ እንዲረዳው የትግራይ የተወሰኑ የፖለቲካ ልሂቃን የሚረዱት ይመስለናል። የጊዜ ጉዳይ ነው እንጂ እዛም ቦታ ላይ ሀገራዊ ለሆነ አደረጃጀትና ሀገራዊ የሆነ ፖሊሲ ላይ የተመሰረተ የፖለቲካ ፓርቲ አባልና ደጋፊዎች ማፍራት አስቸጋሪ ይሆናል የሚል እምነት የለንም። ሁኔታው መስከኑ አይቀርም ባይነኝ።
በመጨረሻ አቶ አንዳርጋቸው ጽጌ፣ ካሁን ቀደም እርስዎ እስር ቤት እያሉ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን በእርስዎ ጉዳይ ላይ ጥያቄ ያቀርበንላቸው ነበርና መጽሐፍ እንደሚጽፉ ላፕታፕ እንደተሰጡት ስለ ልማት እየጻፉ እንደሆነ ገልጸውልን ነበር። እርስዎም ደግሞ ከእስር ቤት ሲወጡ ለጋዜጠኛችን መለስካቸው አማሃ በሰጡት ቃለ ምልልስ አረጋግጠዋል፣ እውነት ነው ብለዋል። መጽሐፉ የት ደረሰ ወይስ ገና ነው የሚታተመው?
አንደኛ ነገር በደንብ መታወቅ ያለበት ይሄ ላፕቶፕ ሰጠ ነው የሚሉት ነገር እነሱ በልግነታቸው አይደለም። እኔ በጠቅላላ ኢትዮጵያን ፖለቲካ በተመለከተ ለመጻፍ የምፈልገው ነገር አለ እና ይህን መጻፊያ ነገር ስጥኝ ስላልኳቸው እንተዋወቃለን፣ በፖለቲካ ጉዳይ ላይ የምጽፈው ነገር ምን ሊሆን ይችላል የሚል የራሳቸው ጉጉት አላቸው። የሚጠቅም ነገር ይኖራል ብለው የሚያስባሉ። ከዚህ በፊትም አድርገው ያውቃሉ፣ አስረውኝ ጠይቀውኝ ያውቃሉ። ስለራሳቸው ድርጅት 97 ምርጫ ላይ ኢህአደግ የተሸነፈ አይደለም ያሉት። ኢህአደግ ለምንድን ነው እንደዚህ ሆነ የሚል ጥያቄ የደህንነት ሁለተኛው ሹም ኢሳያስ የሚባለውን ሰው ዘዋይ ድረስ ልከው 4 ሰዓት ውይይት እንዳደረግን አስታውሳለሁ። እና ይኸው ሰውዬ ነው አሁንም ያገኘኝ የነበረው። በዚህ ሰውዬ አማካኝነት ነው ላፕቶፕ የተሰጠኝ። እስክሪፕቶና ወረቀት ሰጥተውም የጻፉት አልነበብ ስላለ እና ትልቁ ነገር ከበዝናኛ መልኩ በደግነት ሳይሆን በነበሩበት ሁኔታ ሰፊ በሆነ መንገድ የምተነትነው የሀገሪቷን የፖለቲካ ሁኔታ የማንበብ ፍላጎታቸው ነው። በዛ ዙሪያ መጽሐፍ ጽፌ ከጨረስኩ በኋላ መጽሐፍ ነው የሚያክል ወደ 200 ገጽ ነው። ላፕቶፑን ሊወስደው ሲል አንዴ ከመጣ ሌላ ምስገር ብጽፍበት ብዬ ስጠይቀው ችግር የለውም ስላለኝ ከታሪክ ጋር የተያዘ መጽሐፍ ጽፌበታለሁ። ተግባታዳ ነው ወሬ ነው የሰማው እንጂ ብዙም የሚያውቀው ነገር የለም። ደህንነቱ ነው የሆነ መረጃ ሰጥቶት ነበረ፣ ግን እሱ ልክ በውሳኔ ውስጥም በድርጊት ውስጥም እንደነበረ አድርጎ እያቀረበ የነበረው ነገር ምንም በማያውቀው ነገር ነው እየተናገረ የነበረው። የጻፏቸውን መጽሐፎች ለተመለከተ ዶክተር አብይ ስልጣን ላይ ከመጣ በኋላ ደህንነቶችን አነጋግሮ ለእንግሊዝ ኤምባሲ ጥያቄ አቅርበው ኢሜል አድራሻ እንድልክላቸው በላኩት ኢሜል አድራሻ አታች አድርገው ልከውልኛል። እነዚህን ጽሁፎች በትንሽ ነው የሚቀራቸው፣ ፊት የሚደረግም ብዙ የላቸውም። በቅርብ ጊዜ ለህትመት ይቀርባሉ። እነዚህ መጽሐፍት ወይ መጽሐፍቶች አንድም ሊሆን ይችላል አንባቢ እንዲያነብ ከዚሁ ጋብዘዋለሁ፣ መውጣታቸው አይቀርም።
እሺ፣ በጣም ነው የማመሰግነው። የአርበኞች ግንቦት 7 ዋና ጸሐፊ አቶ አንዳርጋቸው ጽጌ ጊዜውን ወስደው ለአድማጮቻችን ጥያቄ ሰፊ ማብራሪያ ስለሰጡን በአድማጮችም አመሰግናለሁ።
እኔም በጣም ነው የማመሰግነው ትዝታ።